ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ንግድ ባንክ በዲጂታል የባንክ ስርዓት ላይ ባጋጠመው ችግር ምክንያት ህገወጥ ግብይቶች እንደተፈጸሙበት ከሰሞኑ አስታውቋል። ባንኩ ባወጣው መግለጫም አጋጥሟል ባለው ችግር የዩኒቨርሲቲ ተማሪዎች መሳተፋቸውን ገልጾ በአሁኑ ወቅትም በህገወጥ መንገድ የተወሰዱ ገንዘቦችን እያስመለሰ እንደሆነ አስታውቋል። አስማማየ ነው ዘገባለው።
የኢትዮጵያ ንግድ ባንክ ባለፈው አርብ የገጠመው ችግር ከሳይበር ጥቃት ጋር የተያዘ እንዳልሆነ ዛሬው ሰጠው መግለጫ አስታውቋል። ባንኩ መጋቢት 7 2016 ዓ.ም ምረት የዲጂታል የባንክ ስርዓት ላይ ባጋጠመው ችግር ምክንያት የባንኩን መደበኛ አገልግሎቶች ለተወሰኑ ሰዓታት ማቋረጡን በይፋዊ የማህበራዊ ትስስር ገጹ አስታውቆ ነበር። አገልግሎቱ መልሶ የቀጠለው ባንኩ ዛሬ በሰጠው መግለጫ ደግሞ ችግሩ ከሳይበር ጥቃት ጋር የተገናኘ እንዳልሆነና በአስተራር ስርዓቶቹ ላይ በሚያደርገው ማሻሻያና ፍተሻ ምክንያት የተከሰተ መሆኑን አስታውቋል። ባለፈው አርብ መጋቢት 6 2016 ዓ.ም ምረት ለሊት ላይ ያልተገባ የግብይት ሂደት በተለይም በዩኒቨርሲቲ ተማሪዎች በኩል ሲደረግ ነበር ያለው ባንኩ በኋላም በባለሙያዎቹ አማካኝነት ህገወጥ ያለውን የገንዘብ ዝውውር ለማስቆም መቻሉን በመግለጫው ጨምሮ ገልጿል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ ባንኮች አሰራራቸውን በሚያዘምኑበት ወቅት እንደዚህ አይነት ክፍተቶች ሊያጋጥሙ ይችላሉ ይላሉ።
ብዙ አይነት መረጃዎች በሶሻል ሚዲያም በተለያዩ ማህበራዊ ገጾችም እየወጡ ነው። ግን ዋናው የጉዳዩ ባለቤት ብሔራዊ ባንክ የሰጠው መግለጫ ለትናንትና፣ እንዲሁም ደግሞ ዛሬ ንግድ ባንክ ከሰጠው መግለጫ ተነስተን ነገሩ ስናየው ጥቃት የደረሰ አይመስልም። ምንድን ነው እነሱ እንዳሉት እንግዲህ አጠቃላይ ያለውን የባንኪንጉን ሞባይል ባንኪንጉንም ሆነ ሌሎችን የቴክኖሎጂ ጋር ተያያዥነት ያላቸው የባንኩን የስራ ክፍሎች ሲስተሙን አፕዴት ለማድረግ ከወቅቱ ጋራ የተናበበና ጣጣመ ለማድረግ ስራ እየተሰራ በነበረበት ወቅት ነው እንግዲህ ክፍተቱ ተፈጠረ የተባለው። በዛን ሰዓት ሲስተሙ የራሱ ቼክ ኤንድ ባላንስ መካኒዝሙን ሉዝ አድርጓል። ምክንያቱም ኦልሬዲ ስራ ላይ ነው ያለው የነበረውን ስታተስ ኮ የነበረውን አሰራር ስርዓት ወደ ሌላ አሰራር ስርዓት እየቀየሩ በነበረበት ሰዓት እኔ ገንዘብ ላወጣ ብሄድ ካለኝ ገንዘብ በላይ እንዳይሰጥ የሚቀመጡ አልጎሪዝም የሚባል አለ እንግዲህ በሳይበር በኮምፒውተር ቴክኖሎጂ ቋንቋ ውስጥ። እዛ ውስጥ ያሉ የቋንቋ ወይም ደግሞ የቼክ ኤንድ ባላንስ የመቆጣጠሪያ ሲስተሞቹ ስራ ላይ አልነበሩም። እንዲሁ በሌላ ነገር ብናየው ጥበቃዎቹ እንቅልፍ ላይ ባሉበት ሰዓት ነው ሌባ ሊገባ የሚችለው። ስለዚህ ያን አጠቃላይ ሲስተሙን ዲፌንድ የሚያደርገው የሚከታተለው የሚቆጣጠረው አካል ጥገና ላይ በነበረበት ሰዓት ወይም ደግሞ ሲስተሙ አፕዴት በሚደረግበት ሰዓት ያለችውን ክፍተት ተጠቅመው ነው እንግዲህ እነዚህ ሰዎች ገንዘብ አወጡ የሚባለው።
ነገር ግን ያጋጠመው ችግር መረጃውን ማናወጣ የሚለውን ጨምሮ የግልጽነት ጥያቄዎችን የሚያስነሳ ነው ሲሉ ዶክተር ሰዋል ይናገራሉ።
ንግድ ባንክ በዛ ሰዓት እንደዛ አይነት ስራ ላይ መኖሩን እንዴት ኤክስተርናል የሆነው ማህበረሰብ ሊያውቅ ቻለ ነው ትልቁ ጥያቄ። እዛው ባንክ ውስጥ ያሉ ሰዎች መረጃውን ካላወጡት በዚህ ሰዓት ትልቅ ዘበኞች ተኝተዋል፣ ጠባቂ የለም እንደማለት ነው። ሲስተሙ ኦልሬዲ አፕዴት እየተደረገ ነው። ስለዚህ ኦፕሬሽኑ አንደኛ መቆም ነበረበት። በሌላ በኩል ስታየው እንደዚህ አይነት ስራ ላይ ከነበሩ ኤቲኤሞቹ ሆኑ ሌሎች ኤሌክትሮኒክ ባንኪንጎች አገልግሎት እንዳይሰጡ ማድረግ ይቻል ነበር። ለምን አልሆነም ስትል ይሄ ነገር ጥቃት ነው እንዲህ ወደሚለው ደግሞ እንድትሄድ ያደርጋልና ጉዳዩ ግልጽ ብሎ ይሄ ነው ብሎ የተቀመጠው ነገር የሚያሳምን አይደለም ከደረሰው ድርጊት አንጻር።
የኢትዮጵያ ብሔራዊ ባንክ መጋቢት 7 2016 ዓ.ም ባወጣው መግለጫ ሁኔታውን በቅርበት መከታተሉን ገልጾ ክስተቱ ንግድ ባንክ በገለጸው መንገድ የተፈጠረ መሆኑን አረጋግጫለሁ ብሏል። የሁሉም ባንኮች የፋይናንስ ስርዓት ላይም ክትትል እንደሚያደርግ ማስታወቁ ደህንነታቸውም ጠንካራ እንደሆነ ገልጿል። ዶክተር ሰዋል እንደሚሉት ግን ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአሰራር ስርዓቶቻቸው እንዲፈትሹ ትምህርት የሚሆን ነው።
ሁልጊዜ በወጥነት በተከታታይነት ያላቸው አጠቃላይ የሳይበር ወይም ቴክኖሎጂ ቤዝድ የሆኑን አገልግሎታቸውን ከጥቃት ለመከላከል የሚያስችሉ እርምጃዎችን መውሰድ ይጠይቃል። ይህ አንድ ብቻ የምትወስዱ አይደለም፣ በየጊዜው ኮንቲኒየስሊ የሚሰራ ስራ የሚጠይቅ ነው እና ባንኮች ከዚህ ትልቅ ሌሰን ይወስዳሉ ብዬ አስባለሁ። ብሔራዊ ባንክም ይህን እነዚህ ነገሮች መከናወናቸውን የሚከታተልበትን መንገድ እንደገና ቆም ብሎ እንዲያይ ብሎ የፈጠረለት ክስተት ነው ብዬ መውሰድ ይችላሉ።
የኢትዮጵያ ንግድ ባንክ በመግለጫው ችግሩ በተከሰተበት ወቅት ተደርጓል ያላቸው ንግድ ግብይቶችና የተወሰዱ ገንዘቦችን የማስመለስ ሥራ ያከናወነ መሆኑን ቢገልጽም አጠቃላይ የገንዘቡ መጠን ምን ያህል እንደሆነ ግን አልጠቀሰም። ክፍተቱ ባጋጠመበት ወቅት ሊደረግ የሚችለው የግብይት የገንዘብ መጠንም እንደሚገመተው ብዙ ሊሆን እንደማይችል ዶክተር ሷለም ይናገራሉ።
እንግዲህ አሁን በዚህ ክስተት ምክንያት ጠፋ የሚባለው ገንዘብ እዚህ ምዛም የተለያየ ቁጥር ይነሳልና ይሄ ዝም ብሎ ከግምት ያለፈ አይሆንም። አንደኛ ነገር በዛ ሰዓት ውስጥ እነዚህ ተማሪዎች ሊያስተላልፉት የሚችሉት የገንዘብ መጠን ምን ያህል ነው? በቀን አንድ ሰው ከባንክ የሚያስተላልፈው ገንዘብ ምን ያህል ነው የሚለው ይታወቃል። አንድ ኤቲኤም ማሽን ውስጥ የሚቀመጠው የገንዘብ መጠን ይታወቃል። ያ ነገር ሀፕን ያደረገው ሌሊት በተወሰኑ ሰዓታት ኢንተርቫል ውስጥ ነው። ስለዚህ እኔ ከኔ አካውንት ወደ ሌላ አካውንት የላኩትን በዛች ሰዓት የተከናወኑትን ትራንዛክሽኖች ንግድ ባንክ ትሬስ ማድረግ ይችላል። ከሆነ አካውንት ብር ወጥቶ ወደ ሌላ አካውንት ሲገባ ያውቀዋል። በካሽ ሊወጣ የሚችልበት እድል በጣም ጠባብ ነው። ለምን ብትለኝ አንድ ሰው ከባንክ መውጣት የሚችለው 50,000 ብር ነው በቀን። ይሄ ጉዳይ ከአንድ ቀን የበለጠ እድሜ የለውም። ጉዳዩ የተከናወነው ሌሊት ነው። ከጠዋቱ ጀምሮ ይሄን ሰርቪስ ንግድ ባንክ ብሎክ አድርጎታል። ጅብ በቀደደ ውሻ ይገባል እንደሚባለው አይነት ክስተት ሊፈጠር ካልሆነ በስተቀር እኔ በሚባለው ገንዘብ መጠን ተመዝብሯል ብዬ ለመውሰድ ይቸግረኛል።
ከጉዳዩ ጋር በተያያዘ ለሚነሱ ጥያቄዎች ምላሽ እንዲሰጡን የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰና ሰፋን ጠይቀን በዛሬው ዕለት ከወጣው መግለጫ በተለየ ተጨማሪ የሚሰጡን መረጃ እንደሌለ ገልጸውልናል። ችግሩ ባጋጠመበት የዲጂታል አገልግሎቱ የተጠቃሚዎቹ ደንበኞቹ ቁጥር 32 ሚሊዮን ማለፉን ያስታወቀው ባንኩ በዚህም በተያዙ ዓመት 8 ወራት 10 ትሪሊዮን ብር የገንዘብ ዝውውር መደረጉን አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት ሩሜት በምዕራባውያን ሀገራት ህዝቦች ዘንድ ተለምዷል። በኢትዮጵያም ይህንን የደባል ባህል ለማስተዋወቅ ከእለት ተዕለት እየጨመረ የመጣውን የቤት ኪራይ ዋጋ ለመመከት እንዲሁም ደግሞ ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለመ አገልግሎት በስራ ላይ ውሏል። አብሮ ከተሰኘው አገልግሎት መስራቾች ጋር ሀብታም ስዩም ቆይታ አድርጓል።
ኢየሩሳሌም ክንፈት ባላለው በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ብዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናል እየሰራው ነው።
ሁለታችሁንም በጣም አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ይሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻ ነበረች ቤት ምናምን ነገር እያፈለገች ነበረው። እነዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ብልካ ሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮር አይዲያ አለ፣ እሱ እሷ ትቀጥላለች።
እኔም ተመርቄ ወደ ስራ ዓለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። ሜት የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከበጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ማወቁ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዚያም ይኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን ቤት ተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድን እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ከኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛው የኛ ያመጣ ነው የአብሮ ፕላትፎርም፣ እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኪሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበራዊ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ፣ ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ እንዳሁ አትሊስት ለቤት ኪራይ እና ለቤት ቲቪ ካለ ከሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜው የልጆችም ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አብዴት ስለሚደረጉ ከረንት ነገሮችን የሚያግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባችሁን የሰጡን ሃንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምን ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርም ላይ ልንተገብር የቻልነው ሀሳብ ስኖት ሀሳብ ደረጃ፣ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው እዛን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት ቦታ ውስጥ ለነበር በደረጃለሁ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ ሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉ ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ። ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይህ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል ሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር እንደዛ ፊት በጣም የሚጠቅመው ለስታርታፖች እሱ መስል አይዲያ ሁሉም ሊኖሩ ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለሁት። እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርን በማድረግ ቢታገዙ የሚል ሀሳብ ነው ያለ።
ኢየሩሳሌም ክንፈና ኡስማን ወለላ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጀመራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ምርጠናች።
ዘገባችን ቴክኖሎጂ ነው። እንግዲህ ወልዴ ይቀጥላል።
ባለፉት 100 ዓመታት ውስጥ መኪኖች የሚመረቱበት መንገድ ብዙም አልተቀየረም፣ ውጤታማም አልነበረም የሚሉት ፈጣሪና የመኪና ንድፍ አውጪ የሆኑት ኬቪን ዚንገር ናቸው።
አንድ አይነት የሆነውና እንደ ልብ መቀየር የማያስችለው የመኪና ንድፍ ብዙ ጊዜና ገንዘብ ይወስዳል። ልክ እንደ ብስኩት ቅርጽ ማውጫ ያለን አይነት ንድፍ ነው የሚሰጠን።
ዚንገርና ልጃቸው ሉከስ ሰው ሰራሽ ልቀትንና ሶስት ገጥ ወይም ሶስት ልኬት ህትመትን 3D ፕሪንቲንግ ለማለት ነው በመጠቀም ለረጅም ዘመን መኪና የሚመረትበትን መንገድ ለመቀየር በመሞከር ላይ ናቸው። መኪኖቹ ክብደታቸው ቀላል እንዲሆንና ከተለመደው የመኪና ምርት አንጻር ቅርጻቸውን ካለ ብዙ ድካም መቀያየር እንዲቻል አድርገው በመስራት ላይ ናቸው። ልጅ ሉከስ ዚንገር
You have to make a new casting mold.
በተለምዶ አሰራር አንድን የመኪና አካል መቀየር ከፈለክ እንደገና የሁሉም ነገር ቅርጽ መቀየር ይኖርብሃል። በዚህኛ በመንከተለው ቴክኖሎጂ ግን መተግበሪያው ላይ ንድፉን እንቀይረውና በሶስት ገጥ ማተሚያው በብረት እናተማለን። በትክክል ይገጥማል። ሌላ ቁሳና ባክንም የንድፍ ለውጥ ማድረግ ከፈለክ በጥቂት ቀናት ውስጥ አዲስ የመኪና አካል እናስረክባለን።
ዚንገር 21C ብለው የሰየሟትን መኪና ታይም መጽሔት የ2023 ምርጥ ፈጠራ ብሎ ሰይሟታል። በነዳጅም በባትሪም የሚሰራው የመኪናዋ ጉልበተኛ ሞተር 1400 ሆርስ ፓወር አለው። ኬቪን ዚንገር ይቀጥላሉ።
ይህ መኪና የሚያሳየን በሰው በእጅ ከሚመረተው አሰራር አዲስ ወደሆነና ውጤታማ ወደሆነ አሰራር መሸጋገር እንደሚቻል ነው። የቁስና የኃይል አጠቃቀምን የቆጠበ ከተፈጥሮ ጋር የተስማማ አሰራር ነው።
አባትና ልጅ እንደሚሉት እነርሱ የቀየሱት ዘዴ የካርቦን መጠንን የሚቀንስና የመኪና ንድፍንም እንደ ልብ መቀያየር የሚያስችል ነው። በማንኛውም ስፍራ ያሉ አምራቾች ካለ ችግር የመኪና ክፍሎችን ማምረት ያስችላቸዋል። ጂኒያ ድሎ ተላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
Ah, 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 ah
አድማጮቻችን አባችን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላ አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት።